Well, she's from Malmstad, and understood. Okay.
አው ጓዶችና ወዳጆቻችን አሁን እንትኑን እንጀምራለን እባካችሁ ቦታችሁን ያዙ ይቀርካሉ እሺ ይቆጣለባችሁ አው ባሁን ካሁን ጀምረን ምናስተዋወቃቸው እንግዳችን ዶክተር ሙሉጌታ ናቸው። ዶክተር ሙሉጌታ በሚደረገው ትግል ውስጥ ከኛ ጎን ተሰልፈው የሚተባበሩንና ታላቅ አስተዋጽኦ የሚያደርጉ የኢትዮጵያ ከወለደቻቸው ታላቅ ጀግና አንዱ ናቸው። እኔም በትንሽ ተመክሮዬ በትንሽ ጊዜ ባሳለፍኩት ትላንትና ትልቅ ትምህርት ተምሬ ነው የወጣሁት። ስለ ኢትዮጵያ አቆሃን ስለ ባህሏ ስለ ውጭ ጠላቶቿ እንዲሁም ልዩ ልዩ የሚደርሱባትን እኛ በጊዜው ልንረዳው የማንችለውን ታሪካዊ የኢትዮጵያን ሁኔታ አጠናቀው የሚያውቁ በጣም ብሩህ አስተዋይ ሰው በመሆናቸው ግብዣችንን ተቀብለው እዚህ ስለ ተገኙልን ታላቅ ምስጋናዬን በኮሚቴዋ ስም አቀርባለሁኝ። እና አሁን እንግዲህ ቦታውን ካያዛችሁልን ዶክተር ሙሉጌታን ጋብዛለሁ።
አስተልኝ እንደምን አላችሁ? አስቀድሞ ይሄ እድል ተደጋግሞ ደርሶኝ አላፊነቴና ግዴታዬን የተወጣሁ ነው ብዬ አላምንም። ድካም አሳይቻለሁ። አሁን ጓድ ሰዳለ የሰጠችኝን ክብር ወደፊት እፈጽማለሁ ብዬ በዛሬ ጉለቴ ግን እንዳትታዘቡኝ እየጠየቅኩ ነው ሐሳቤን ለማቅረብ ሞክረው። ከሁሉ አስቀድሞ መቼም ትግላችን ከየት ወደ የት መሄድ አለበት የሚለውን መሰረታዊ ሐሳብ ተቀብዬ በዚህ ጉዳይ ላይ ሐሳቤን እንዳካፍል የተሰጠኝ እድል ያመሰገንኩ በእናንተ ፊት ህይወታችሁን በሙሉ ለትግሉ ለኢትዮጵያ ሕዝብ ባዋላችሁት የድርጅት አባሎችና መሪዎች ፊት ይሄንን ሐሳብ ተቀብዬ ሐሳቤን ለህነት ድረስ ተቀብዬ ሐሳቤን ለማካፈል ስሞክር ሪሊ እንደ ድፍረት እንዳትቆጥሩብኝ። እንዲያው በአጠቃላይ ምጥ ለእናቷ አስተማሪች የሚሉት ነገር እንዳይሆንብኝ እየፈራሁ ነው። ግን ደግሞ በሌላ አነጋገር ዛሬ ኢትዮጵያ ያለችበትን ሁኔታ ለሚያውቁ ሁሉም ኢትዮጵያዊ ለሀገርና ለወገን ደህንነትና ሰላም ዲሞክራሲ እንዲመጣ በሚደረገው ትግል በሚችለው በያለበት በያቁም ዘቢቁም የሚለውን ሐሳብ ተደግፉኝና ተቀበሉኛላችሁ ይግበቴ በዛው መልክ ቦታ ሰጡታላችሁ ይሄን ሐሳቤን ማስተላልፈው። እዚህ ድርጅት ውስጥ ያላችሁ ሁሉ ይሄንን ድርጅት ለማቋቋም ከዛም በፊት ደግሞ በተማሪ ማህበር ያደረጋችሁት ትግል ዛሬ ኢትዮጵያ ለምታደርገው የሰላም እና ዲሞክራሲ ትግል መሰረት የጣላችሁ ናችሁ። እና ያንን እኔ እንደ ሰማዕት ነው የምቀበለው፣ እንደ አርአያ ነው የምመለከታችሁ። በዚህም የተነሳ ሐሳቤን ሳቀርብ እንግዲህ ያንን መንፈስ ተቀብዬ እንደሆነ እንድትገነዘቡ ይፈልጋለሁ። የዛሬ 40 ዓመት ገደማ በተማሪ ማህበር ስም ከኢትዮጵያ ሕዝብ ጋራ ጥያቄያችሁ በደሉም በደላችሁ ጥቃቱን ጥቃታችሁ አድርጋችሁ ተቀበላችሁ ስትንቀሳቀሱ ኢትዮጵያ ከላይ እስከታች ነው የተናጋችሁ። የኢትዮጵያ ሕዝብ ለዘመናት ተሸክሞት የነበረውን በደል መልክና ቅርጽ ሰጣችሁ። የኢትዮጵያ ሕዝብ የሚከተለው አርማ ፊት ለፊት ሰላም፣ ነጻነት፣ ደህንነት የሚለውን ነገር እያየ የተከተላችሁ ጊዜ ነው። በዛን ሰዓት ድርጅት ላይኖር ይችላል፣ ሀ ብሎ በተማሪ ማህበር ሲጀምር። በዛን ሰዓት ተማሪ ማህበር ሲባል ብዙ ጥያቄዎችም ተነስተዋል። ራሱ የቆመችሁለት ህዝቡ ሁሉ በጥርጣሬ ተመልክቷቸዋል። ግን በቅንነት ራስ መስዋዕትን ለማድረግ በተደረጉት ትግሎች ተቀብሏችሁ ተከትሏችኋል። እና አቶ አዲስ እዚህ ላይ በ1958 ዓመተ ምህረት በጻፉት መጽሐፍ ላይ ያንን የኢትዮጵያ ሁኔታ አስቀድሞ ተናግረው ነበር። እሱ ነው የሆነው። ይህ ስርዓት ማህበራችን
የተሰራበት ስርዓት ልማዱ ወጉ ከዚህ
እንደ ህይወታዊ ስርዓተ ማህበር ሳይሆን ህይወት እንደሌለው የድንጋይ ቀብ አንዱ በአንዱ ላይ ተደራርቦ የላይኛው የታችኛውን ተሸክሞ የላይኛው የታችኛውን ተጭኖ የታችኛው የላይኛውን ተሸክሞ እንዲኖር ሆኖ የተሰራ በመሆኑ ከጊዜ ብዛት የታችኛው ማፈንገጡ ስለማይቀር እና ይህ ሲሆን ህንፃው በሙሉ እንዳይፈርስ ያሰጋል ይላል። ልክ እሱ ነው። የዘውዱ መንግስት የጊዜውን ለውጥ የህዝቡን ጫና በደል ለመገንዘብ ባለመቻሉ አስፈላጊውን ለውጥና ማስተካከል ማድረግ ስለተሳነው ፈረሰ። ያ መንግስት ሲፈርስ ሁላችሁም የኖራችሁበት ነው። ጠቅላላ ህንፃው አንድ ላይ መፍረስ ብቻ ሳይሆን ለወረ ነጋሪ እንኳን አልተገኘም። ንጉሱ እንደ አምላክ ይታዩ የነበሩት ንጉስ ሲወርዱ በቮልስዋገን ተጭነው ሲሄዱ እንደ ቁም ነገር ተመልክተዋል። እንደራሴዎቻቸውና መሳፍንቱ መኳንንቱ ሚኒስትሮቻቸው እንደ በግ ተይዘው ሲታሰሩና ሲሰበሰቡ አንዳቸው እንኳን እንዲህ ያሻፈሉ አላለ። ጊዜው ደርሶ ስለነበር መፍረሱ ፍጹም ነው። ይህን ነገር ማመጣው በዛን ሰዓት እንዴት አይነት አጋጣሚ መልካም ጀን አጋጥሞ እንደነበረ እና እንዳመለጠ ለመመልከት በአዲስ ለመጀመር በአዲስ ህብረተሰብ ለመመስረት በጣም ምቹ ነበር። ሁሉም ቅጣት ፈርሶ ነበር። ግን ሁለት ነገሮች ነው። አንድ፣ ይህ ድርጅት ገና ህፃን ለጋ ድርጅት ስለነበር ባግባቡ ብቃት ያለው መሰረት ስላልቻለ ለጊዜው ከስልጣኑ መላት ይችላል። ይህም በመሆኑ ለጊዜው ሰላምና ጸጥታ ሊያስከብር የተሰባሰበው የጦር ኃይል ቡድን ስልጣን በግድ ነው የወደቀ። እነኚህ ሰዎች አሲረው ስልጣን ለመያዝ ያሰቡ ሰዎች እንደውም አይታወቁ። ሲገናኙ እርስ በርስ አለመታወቃቸው ሳይሆን የሚመሩበት ፍልስፍና ነው። በራሳቸው በኩል የነበረው የወታደሩን ጥያቄ ለማንሳት እና ሰላም እንዳይደፈርስ እና ሀብት ንብረት እንዳይፈርስ ያንን ለመቆጣጠር
በጊዜ የተነሱን ጥፋት ምክክት ወደ ጥፋትና ወደ ችግር ያመራ ለመቆጣጠር የመጡ ኃይሎች እንጂ የመንግስት ስልጣን ለመቀበል የፈለጉ ያሰቡ የተዘጋጁ ኃይሎች ነበሩ። ይህ የመንግስት ስልጣን ባልተዘጋጁ ሰዎች ብቃት በሌላቸው ፍላጎትን በሌላቸው ባልነበራቸው ሰዎች ላይ ሲወድቅ እንግዲህ ያጋጠመው ነገር በህይወት ኖረናል። አገሪቱ ተተራመሰች። ለእርግጥ ለለውጥ ፍላጎት የነበራቸውን ኃይሎችን ማባረር ለማጥፋት ነው የጀመሩት። ይሄ ነገር ለሚቀጥለው ጊዜ ሁሉ አላዘጋጀም። እርግጥ ነው በድርጅቱ በኩል እና ሌሎችም የሰላምና ዲሞክራሲ ኃይሎች መየመታ የነበሩ ሰዎች ተመቱ። ደርግ ለመቆየት ነው የሚፈልገው። ደርግ በአጋጣሚ ያገኘው ስልጣን ጣሮ ተመቸው፣ ድሎት ወጣ። ስለዚህ አዲስ ሀሳብ ይሁን ህዝብ የጠየቀው ጥያቄ ይሁን ያንን ለመመለስ ፈቃደኛ አልነበረም። የመንግስቱ አመራር አንድ የማያውቀውን ፍልስፍና አይቶት ሰምቶት የማያውቀውን ፍልስፍና ተቀብሎ እጅና እግሩን ሳያውቅ ምን ማለት ሳይገዘብ በዛ መራለሁ ብሎ አካኪ ዘረፋለ። እንደምታውቁት ሰውየው ወደ መጨረሻው ገደማና አቤታዊ መሪያችን ሆኖ እሳቸው ፍልስፍና አዋቂ፣ የኢኮኖሚክ ሳይንቲስት፣ የህክምና አዋቂ፣ የማናቸው የእውቀት ምንጭ እሳቸው ኮሎኔል መንግስቱ። አገሪቱ ተደበላለቀች ባጭሩ ማለት ነው። መንግስታቸው የተመራው በአዋጅ ነው። ቅድም እንዳልኩት የሚመሩበት መርህ አስቀድመው ያወቁ ያወጡ ያውጠነጠኑ ባለመሆናቸው ሁሉም ነገር በአዋጅ የመሬት አዋጅ፣ የከተማ ቤትና ትርፍ መሬት አዋጅ፣ የድርጅት አዋጅ፣ ሁሉ ነገር በአዋጅ ነው የሚደረገው። ተመልከቱ፣ ይሄ ነገር መደረጉ ብቻ አይደለም፣ የህዝብ ተሳትፎ በጭራሽ አልነበረ። በምንም አይነት ነገር ህዝቡ ፈቃዱን ሰጥቶ ተሰብስቦ ይህ የሆነ ነው፣ በዚህ ነው ይህንን ነገር የምናደራጀው። የሴቶች ማህበር ሲቋቋም ምሳቸው መርጠው ምንህ መሪዎቻቸው ናቸው እና በዚህ አይነት ተዘጋጃላቸው እንጃል። የኢትዮጵያ ሴቶች በየአካባቢያቸው በየሁኔታው እየተሰባሰቡ የሚሆናቸው ነው ይመራል አልመረጡም። የሚመሩበትንም መመሪያ አላወጡም። ለሁሉም በአዋጅ ነው የሆነ። ከዛ ውጭ ያለው ነገር ባህሪ መታት ያለበት ይሄ ተደምሮ ተቀንሶ ወዴት አቅጣጫ ነው ያመራው? እንደገና የኢትዮጵያ ህዝብ እንዲሸፍት፣ በመንግስቱ ላይ እምነት እንዲያጣ። እምነት ሲያጣ ያው በመጨረሻ ላይ ደርግ ልክ በ1718 ዓመቱ እንደ አጼ ኃይለ ሥላሴ መንግስት ለወሬ ነገር እንኳን ሳይቀር ጠፋ። እንደገና ሁለተኛ አጋጣሚ ድል አጋጠመ የኢትዮጵያ ህዝብ አገኘ። እንደገና አሁንም በዚህ በሁለተኛው ሁኔታ ያጋጠመው ነገር ተበላሽ። የተደራጀ ድርጅት አለ ስልጣን ወሰደው ትሉ ይሆናል። አዎ የተደራጀ ድርጅት ነው። ነገር ግን ማዕከላዊ መንግስት ለመያዝ እና የኢትዮጵያን ህዝብ ችግር ለመመለስ ፕሮግራም አልነበረውም፣ አላማም አልነበረውም። የመገንጠል አላማ ይዞ በስልጣን ላይ ነው። ይህንን ሁለተኛ ምድል እንደገና በአዲስ ለመመስረት በአዲስ ለመነሳት የሚያስችለን ሁኔታ ለማበላሽ በዚህ ሁኔታ እንደገና ይህ አዲሱ መንግስት ሲመጣ የደርግም የመቆጣጠሪያ መሳሪያዎች በጠቅላላ ተጠቅሞ እንደ ደርግ አካኪ ዘራፍ አይልም፣ ግን መግደሉን ጨቀጠለ። ስለዚህ ተግባሩ አንድ ነው፣ ሁኔታው ነው የተቀየረው። በደርግ ጊዜ የፍየል ወጠጤ ተብሎ ይዘመራል። የገደሉት ሰው ላይ ጸራቤት የሚያበለው ወረቀት ይለጥፋሉ። ምን እንደዚህ አድርጉ ወይ ከዛ የተማሩት ትምህርት ቢኖራቸው የገደሉት ገለው ምን እንደውም እነሱ ብጃቸው ውስጥ ምን አይነት ጥፋት እንደሌለ ለማሳየት ሞከረት የደረገው። በደርግ ጊዜ የቀበሌና የከፍተኛ ቀበሌ መስሪያ ቤቶች የተቋቋሙት የስር ቤት እንደሆነ አሁን ደግሞ ስማቸውና ቦታቸው የሚታወቅ እጅግ ብዙ የስር ቤቶች ናቸው አዲስ አበባ የተቋቋሙ። እና አሁን ስራው አንድ ነው ሁኔታው ነው የተለወጠው። በፍልስፍና እንከተላለን በሚሉት ፍልስፍና ሁለቱም በተመሳሳይ ሁኔታ በፖለቲካው አየር ላይ በአገሪቱ የፖለቲካ አየር ላይ ያለው ነው ለመቀበልና እሱን እንደ መሳሪያ አድርገው ሊጠቀሙበት ነው የሚሉት። ለስራቸው ለጥፋታቸው መሸፈኛ አድርገው ደርግ የማያውቀው ሶሻሊዝምን ተቀበልኩ እንዳለ ሁሉ እኔ ደግሞ በጭራሽ የሚጠሉትን ዲሞክራሲን ተቀበልና ነው ደግሞ መጣጣቸው በጣም በሚገርም ነው። ደርግ ከባዶ ነው ወደ ሶሻሊዝም የዘለለው እነሱ ደግሞ ከአክራሪ ሶሻሊዝም ከኤልበር ሾዣ አይነት ሶሻሊዝም ወደ ዲሞክራሲ መጣን ማለት ነው። አንድ ነገር ያልዋሹት ነገር ቢኖራቸው አንድ ሌላ ሀያል ነው ያለው ከሱ ጋር መጣላት አንፈልግም ስለዚህ ይሄንን እንጠቀማለን ብለው በዲስኩር ደረጃ ዲሞክራሲ ነው ይላሉ። እንግዲህ በተመሳሳይ አይነት ነገር የማያውቁት ወይም የማይወዱትን ፍልስፍና ለመጋረጃ አይነት ነገር እንደተጠቀሙበት ነው የሚያሳየው። አሁን መታየት ያለበት ነገር የኢትዮጵያ ሕዝብ ችግር ሊፈታ የሚችል ሁኔታ አልተፈጠረም። የኢትዮጵያ ሕዝብ ድምፁ ብሶቱ የሚሰማበት ሁኔታ ተከለከለ፣ ታፈነ። ምናልባት አንድ ልዩነት ቢኖራቸው በእኔ ግምት በሁለቱ መካከል የህወሓት መሪዎች እጅግ ብልጣ ብልጦች መሆናቸው ደርግ ግትር ያለ ነገር ነው። እዛ ያለውን ነገር ዝም ብሎ በአደባባይ ሲደግም ነው። እነኚህ ሁኔታው በተቆጣጠረ በተለያየ ቁጥር ለሁኔታው የሚመስል ቀለም ይቀመቀባት ይችላል። እና ትናንትና የተናገሩትን ዛሬ ሌላ ነገር አድርገው ያ የትናንትናው ከዛሬው ጋር ቢቀርብ ችግራቸው አይደለም። አገ እስካገለገለ ድረስ በዚህ አይነት መንገድ ነው የሚሄዱት። እንግዲህ ዛሬ የሚጠብቀን ኢትዮጵያ ይሄ ነው። ሁለት ጊዜ የፈረሰ መንግስት፣ ሁለት ጊዜ ተስፋው የተቋረጠ ህዝብ ነው አሁን የሚጠብቀን። ደግሞ ከሌላው ተጨማሪ ነገር የኢትዮጵያ ህዝብ የዘውዱ መንግስት ሲወድቅ የነበረውን ፍልስፍና ለዘመናት ተቀብሎት የነበረውን እምነት ሁሉ መቀየሩ እንዳይረሳ ፈልጋለሁ። አሁን ለኛ ቻሌንጅ እየሆነብን ያለው አንዱ ነገር ምንድነው? ቀደም በዚህ በሲስተም ውስጥ ሲመጣ ንጉስ አይከሰስ ሰማይ ታረስ ይል ነበር የኢትዮጵያ ህዝብ። እግዚአብሔር ያመጣውን እግዚአብሔር እስኪመልሰው ድረስ በጸጥታ መጠበቅ ነው እምነቱ። ያን በአብዛኛው ተራ ህዝብ የአርባ ቀን እድል የሰጠኝን ብሎ ችግሩና በደሉን ተቀብሎ የሚኖርበት ሁኔታ ነው የነበረው። ይሄ ቅድም በተማሪ ማህበር ጀምሮ በድርጅቱ እና በሌሎችም የዲሞክራሲ ኃይሎች የተደረገው ጥረት ግን የኢትዮጵያን አስተሳሰብ ቀይሮታል። ለዚህ ነው ቅድም ያነሳሁት ንጉሱን ያህል ያከብራቸውና ያደንቃቸው የነበሩት በቮልስዋገን ተጭነው ወደ ሰርቪስ ሲወርዱ ምንም ነገር አላለም፣ በደስታ ነው የተቀበለው። ይሄ ያስተሳሰብ ለውጥ አለ እዚህ ላይ። የኢትዮጵያ ህዝብ ስለ ሰላምና ዲሞክራሲ ትሪቲ ሳይጽፍ ይሆናል፣ ማስተርፒስ ሳይጽፍ ይሆናል፣ ግን በተግባር ግን አሳይቷል። በሁለት ጊዜ የኢትዮጵያ ህዝብ ብስለቱንና ብቃቱን ለዲሞክራቲክ ለውጥ አሳይቷል። ይሄንን አመጣለሁ ለአሁንም ቻሌንጃችን አንዱ እሱ ነው የሚመስለኝ። የደርግ መንግስት ማን ያጼ ኃይለ ሥላሴ መንግስት ወድቆ የደርግ መንግስት እስከመጣ ድረስ መንግስት የሚሉት ነገር ኢትዮጵያ ውስጥ አልነበረም። ግን ህግ ያስከበረ ሰላም እንዳይደፈርስ ያደረገው የኢትዮጵያ ህዝብ ነው። ከላይ እስከታች በዛን ሰዓት ላይ ለብነት መገዳደል መቀማማት አልነበረም። ዳግም የሁኔታ ተፈጥሯል። የደርግ መንግስት ወድቆ የህወሓት መንግስት በሚቋቋምበት ጊዜ መንግስት የሚሉት ነገር አልነበረም። ያውም በደርግ ጊዜ የቀበሌ የገበሬ ማህበራት መሪዎች እየተባሉ ህዝቡን የበደሉት በመሐከሉ ያለ በእነዛ ላይ እንኳን እርምጃ ወሰደም የበቀለም ይቻል አደረገ። በስነ ስርዓት ህጉን ጠብቆ ስነ ስርዓት አስከብሮ ሀብት ንብረት እንዳይወድም ያደረገ ህዝብ ነው ያለው። ይሄ የብቃት የትልቅነት ምልክት ነው። አሁን በቀደም ምርጫ ከመደረጉ በፊት አዲስ አበባ በሚሊዮን የሚቆጠር ህዝብ ሰላማዊ ሰልፍ አድርጎ አንድ ጠጠር ሳይወረወር ሀብት ንብረት ሳይነካ ህዝብ ሳይጣላ በሰላም የተመለሰበት ህዝብ ነው። ያ የብቃት ምልክት ነው። ይሄ ሁሉ ለምንሰራው ስራ ለምናደርገው ትግል ትልቅ ቻሌንጅ እንደሆነ ለማሳየት ሞክራለሁ። በሌላ በኩል በህዝብ በኩል ቀደም ሲል ወድቃበትን እሳችሁ ባንዲራ ሲባል በየገጠሩ ገበሬው ይቆማል። በህግ አምላክ ሲባል የከተማው ሰው ይቆማል። ፖሊስ እስኪመጣ ይጠበቃል። እንደዛ ነበር የሚሄደው። መንግስት ከፍተኛ ቦታው ነበር በኢትዮጵያ ህዝብ ሳይኪክ ውስጥ አስተሳሰብ ውስጥ። እነኚህ ሁለቱ በተደጋጋሚ የደ የመጡት መንግስታት ግን ያሉትን ነገር ራሳቸው የሚጥሱ፣ ያወጡትን ህግ ራሳቸው የሚክዱ፣ የተናገሩትን በነጋታው የሚሽሩ፣ በምንም አይነት የመንግስት ባህር የሌላቸው ብቃት የሌላቸው በመሆናቸው የኢትዮጵያ ህዝብ አሁን የሚመጣውን ኃይል በጥርጣሬ የሚጠይቀው የሚመለከተው መሆኑ መታየት ያለበት ይመስለኛል። እና የህዝቡን አመኔታ እንደገና ለማግኘትና ያንን ህዝብ ድጋፍ ወይዞ ወደፊት ወደ ድል ለመሄድ ትልቅ ቻሌንጅ አለ። ከዛ አንፃር እነኚህ የሰላሳ አመታት በደሎች እና የደረሱት የመሪዎች ጥፋት ወደፊት ለሚመጣው ተጨማሪ ችግር ነው ማለት ነው። በህይወቱ ላይ በተለይ ለኢኮኖሚውን በተመለከተ በህይወቱ ላይ ብዙ ብዙ ተስፋ ተሰጥቶታል። ሶሻሊዝም ሲመጣ ያንተ ነው ተብሏል። አሁንም ደግሞ እነሱን አባረን ለአንተ የሚሆን ስርዓት መስረተናል ይባላል። ግን ምንድን ነው የሆነ ያለው? በደርግ ጊዜ መንግስት አገረው ለህዝብ የቀረበ የደረሰ ነገር የለም። በዚህ በሲስተሙ በቀደም ዕለት አንድ ሰው ሲናገር ነው ዶክተር ሰይድ ነው እንጂ መሬቱ አፈር እየሸረሸረው እየጠፋ ነው እንዴት እናትከላከሉም ብላቸው፣ ለእኔ አይሆን ነገ የኔ መሆኑን በምን አውቃለሁ ለልጅ አላስተላልፈው እያሉ የሚመጣውን ጥፋት ሁሉ እያዩ ዝም እያሉ ነው። ይህ ሁሉ የሚሆነው ህዝቡን በስርዓት ለማሳተፍ እና ባለቤትነት ስሜቱን ለማረጋገጥ ባለመቻሉ ነው። እና ይሄ ተጨማሪ ቻሌንጅ የሚሆን ይመስለኛል። በሚቀጥለው ጊዜ አብሮና ተባብሮ ከህዝብ ጋር ለሚደረገው ትግል የህዝብን አመኔታ ማግኘት የህዝብን ድጋፍ ማግኘት መሰረታዊ መሆኑን ስለምታውቁት እንዲሁ ለመወያየት እንዲሆነ ብዬ ነው። ዛሬም በእኔ ግምት የኢትዮጵያ ህዝብ ለለውጥ ዝግጁ ነው። ተገፍቷል። ባለፈው የስብሰባ ምርጫ ጊዜ የተደረገውን የህዝብ ተሳትፎ በማስረጃነት ማቅረብ ይቻላል። የኢትዮጵያ ህዝብ ዝግጁ ነው። ዳግም የመንግስት ስልጣን ባልታሰበ እጅ ወድቆ ባልተዘጋጀ ህዝብ እንትን ድርጅት ላይ ወድቆ ወይም ግለሰብ ላይ ወድቆ ሌላ ሌላ በደል ከመድረሱ በፊት መደረግ ያለበት ነገር ምንድነው ነው ጥያቄው። እንግዲህ ይመጣ ለኤን ነገር ሁሉ ወደዚህ ነገር እንዲመጣል ነው የምፈልገው። በዚህ ድርጅት ታሪክ አንጻር ሲታይ ቀደም ሲል የነበረው ነገር ዛሬ ጎልቶ አይታይ እንጂ የህዝብ አመኔታ አለ። ግን ያንን ስነ ስርዓት ባለው መንገድ መቀስቀስና አዲስ ህይወት መስጠት ያስፈልጋል። ባለፈው ጊዜ በተደረገው መልካም ተግባር ከ30 አመት በኋላ እንግዲህ ያንን ነገር መሳብ ያስቸግራል። 30 አመት አዲስ ትውልድ ተፈጥሯል። ያንን የድርጅቱን ስራ ተግባር ባህሪ የማያውቁ ሀይሎች አሁን በህይወት አሉ። እና እነኚህን ጋራ መገናኘት ጠንካራ ግንኙነት ያስፈልጋል። ከዚህ ሀይል ጋራ መቆራኘት ያስፈልጋል። እኔ ለዚህ መልስ የለኝ፣ ግን አስፈላጊ ነው። በተለይ ይሄ ድርጅት ሁለት አይነት ነው ጠላት ያለው። አንድ በመንግስት ስልጣን ላይ ያዙ ማንነቱን የሚያውቁ ተግባሩንና ሊሰራው የሚችለውን ነገር የተገነዘበ ኃይል አለ። እኛ በጭራሽ አንዳችሁንም ማየት አይፈልጉም፣ ስማችሁንም መስማት አይፈልጉም። ቅድም እንደተባለው አንድ ቀን ሞተዋል፣ አንድ ቀን ደግሞ አሉ፣ እነዚህ ማጥፋት አለብን የሚል የቅዠት ነገር ይሰማል። ግን ስጋታቸውን ግን በደንብ ያሳያል። ሌላም አይደለም ዛሬ እነሱ አሁን በማጥፋት ላይ ያሉት በድርጅት መልክ የመጀመሪያው ጠላታቸው የሀፓ እና ከሀፓ ጋር አብሮ የነበሩ ከእነሱ ጋር ሄደው ማሞድ ሞድ የማይፈልጉ ኃይሎችን ብቻ ነው እንጂ የሚቀበሉት። በሰላም ሀገራችንን እንመስረት፣ ያለንን ተመክሮ ይዘን ሀገራችን ንግባ እና ነጻነታችንና ክብራችን ይጠበቅ የሚሉትን አንዳቸውንም አይፈልጉም። ደግሞ በአንድ በኩል ታመሰግናቸዋላችሁ፣ ከዚህ ድርጅት ወጥተው እነሱ ጋር የገቡት ከጥቂቶቹ በስተቀር እየመጠጡ ነው የሚጥሏቸው። እና ያው አንዳንዶቹ ተመልሶ ሲመጡ ታያላችሁ። መደራጀት አማራጭ የሌለው ነገር ነው። መጠናከር አማራጭ የሌለው ነገር ነው። እንግዲህ ከዚህ ዛሬ በዚህ ትልቅ ሁለት ቀን ያደረግነው ውይይት በመሰረቱ እሱን አንዱን ክፍል ያመለክታል። ቀደም ሲሉ የነበሩ የድርጅቱ አባላት መሰብሰባቸውና ወደ ድርጅታቸው መጥተው ድርጅታቸው ማጠናከራቸው አስፈላጊ ነው። በዚህ ጥያቄ ላይ ለኢትዮጵያ ሕዝብ የሚያስብ ግለሰብና ቡድን ተቃውሞ ያለው አይመስለኝም። እንዲያውም እነኚህ ሰዎች ራቅ ብለው ሌላ ኤክስፒሪየንስ ኑሯቸው ያንን ኤክስፒሪየንሳቸውን ይዘው ሲመጡ ከሀያ ሰላሳ አመት መለየት በኋላ መክረው ዘክረው ሰክነው ሲመጡ የአገልግሎታቸው ጠንካራና ሰፊ ይሆናል ብሎ ማየት የሚገባ ይመስለኛል። ይጠቅማሉ። ከዚህ በፊት የነበረውን በራሳቸው በኩል የነበረውን ብዥታም ቢሆን ስህተት አርመው በድርጅቱ ላይ የታያቸውን ነገር ደግሞ መጥተው መክረው ተነጋግረው በዛ ላይ መፍትሄ ተገኝቶለት እነሱም ገብቷቸው ድርጅቱም ተቀብሏቸው ሲሄድ ጠንካራ ድርጅት ነው የሚሆነው። ይሄ አማራጭ የሌለው ጉዳይ ነው፣ መቀጠል ያለበት ነገር ነው። በዚህ ላይ መከራከር አያስፈልግም። ግን እንዴት ነው ሊመጡ የሚችሉበትን መንገድ የምናፋጥነው እና ብዙዎችን የምናገኘው? እኛ እድሜያችንም የገፋ ነው። እኔ ከትናንትና ወዲያ እንዴ ስንጫወት በደርግ ጊዜ ታሰርኩ፣ ተገረፍኩ ምናምን መከራውን አስታውሰዋለሁ። እና ያን ዘመን አልኖርኩም አልልም፣ በመከራ ኖሬዋለሁ። አሁን ግን ያለፈ 17 አመት ያደረጉትን ነገር ስለማላውቅ አልኖርኩም ብዬ ነው የሚያስበው። እና አሁንም ወጣት ነኝ፣ ግን ቀን ይቆጥራል እምቢ ይላል። ስለዚህ ጊዜ ስለሌለን ማፋጠኑ አስፈላጊ ነው ለማለት ነው። በመደራጀት መልክ ሲታይ ትኩረት የሚሰጥባቸው ቅድም ያነሳሁት የወጣቶች ጉዳይ አለ። ወጣቶቹ አያውቋችሁም፣ ወጣቶቹ የእናንተን ስራ በተለየ መንገድ ያጎደፈ የሚነግራቸው መንግስት ስር ነው ያደጉት። ሁለቱም ደርግም በመጥላት ነኝም በመፍራት እያጠፉት ነው ያለች። ስለዚህ ከነዛ ጋር ለመቅረብ የሚደረገው ተግባር በጣም 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 ትኩረት ሊሰጠው የሚገባ ነገር ይመስለኛል። ሁለተኛው ከህብረተሰባችን ውስጥ ትኩረት የሚሰጠው የሴቶች እህቶቻችን ጉዳይ ወጣቶችም አሉበት እድሜያቸው ጋር የገፉትም አለባት። እነኚህ ነገር ሁሉ በማናቸውም ዳር ድንበር በወጣ የትግል ህዝብ ታሪክ ስንመለከት የሴቶቹ ሚና ከፍ እና ጎልቶ የታየበት ቦታ ነው። ዳር ድንበር ወጥቶ ሰላም እንዲፈጠር የተደረገበት አንድ ሴቶችን ማሳተፍ ማለት አንድን ቤተሰብ ማሳተፍ ማለት ነው። በየቤቱ ሴቶቹ ከተያዙ ያ ቤተሰብ ተያዘ። ሁለተኛው የሚቀጥለው ትውልድ ደግሞ እንዲቀጥል ደግሞ ሌላ መሰረት ተጣለ ማለት ነው። ስለዚህ በሁለት በኩል አስፈላጊ ናቸው። ሌላው ስለ ድርጅት ስናወራ ማንም ድርጅት ዛሬ እኔ በሚገባኝ መንገድ ማንም ድርጅት ለውጥ በብቻው በግሉ አድርጎ ዳር ድንበር ለመውጣት የሚችል ሁኔታ የለም። በግድ ሁሉ ድርጅቶች መሰባሰብና መገናኘት አለባቸው። አንድ ይሄ ድርጅቶች ሁሉም ሲሰባሰቡ ኃይሉ ይጠነክራል። በእያንዳንዱ ድርጅት ጀርባ ያለው ህብረተሰብ ክፍል ደግሞ አንድ ላይ ለመምጣት ያመቻል። ያ ደግሞ ምን ማለት ነው? ኢትዮጵያን አንድ ለማድረግ የሚደረገው ነገር ከወዲሁ መሰረት ተጣለ ማለት ነው። በጣም በጣም አስፈላጊ ነገር ነው። ሌላው በአይዲዮሎጂ በኩል ግራ ነበርክ፣ ቀኝ ነበርክ፣ መሀል ነበርክ፣ ፊት ነበርክ፣ ኋላ ነበርክ የሚለውን ነገር በመሰረቱ ዲሞክራሲን ከተቀበልና ዲሞክራቲክ ኢትዮጵያን መሰረታለን ብለን ከተነሳን ይህንን ሁሉ ለማስተናገድ ችሎታ ሊኖር ያስፈልጋል። አሊያ ለውጥ አልተደረገም። በጠነከሩትና በአደጉት ሀገሮች ለምሳሌ እንደ ፈረንሳይ ሀገር ሶሻሊስት ፓርቲ አለ፣ ኮሙኒስት ፓርቲ አለ፣ ሌላም ፓርቲ አለ። እነኚህ ሁሉ በሰላም በዛ ሀገር ውስጥ ለመኖር መብታቸው የተረጋገጠ ነው። እኛም ሀገር ውስጥ ከዚህ ውጪ ወጥተን በአሁን እንደሚደረገው አይነት ነገር እነሱ ባለፈው ጊዜ ሶሻሊስቶች ነበሩ እነሱ እንደዚህ አንቀበል የሚለው ነገር ሌላ ጠባብ አስተያየት ነው። ሌላው ቀርቶ በኤትኒክ ላይ የተመሰረቱ ድርጅቶች እንኳን ሳይቀሩ በዚህ ህብረት ውስጥ መግባት አለባቸው። ድክመቱ የእነሱ ነው። መግለጽ የሚኖርባቸው እነሱ ናቸው። ዲሞክራቲክ ኢትዮጵያን ለመመስረት ፈቃደኞች ሆነው ገብተው ኃይላቸውንና ጉልበታቸውን ማስተባበር ከቻሉ፣ ለዛ ዓላማ ከታገሉ፣ ከዛ በኋላ ያ ግለሰብ ነው ወይም የዛ ድርጅት መሪ ነው ኢትዮጵያን እመራለሁ ብሎ እንደተነስቶ እኔ አማራ ነኝ ወይም እኔ ኦሮሞ ነኝ ወይም እኔ ትግሬ ነኝ ወይም እኔ አፋር ነኝ ግን ኢትዮጵያን ለማስተዳደር ፈልጋለሁ ቢል የራሱ ችግር ነው። ይጠብበታል፣ ያንስበታል። ስለዚህ በግድ መነሻችን ዛሬ መሆን ያለበት ሰላምና ዲሞክራቲክ ኢትዮጵያን ለመስረት ሰላማዊትና ዲሞክራቲክ ኢትዮጵያን ለመስረት በሚደረገው ጥረት እንተባበራለን የሚሉ ኃይሎች በሙሉ ከተሳተፉ እነኛ ኃይሎች ሁሉ ለራሳቸው ህልውናና ጥቅም ሲሉ ይቀይራሉ። ስለዚህ ግን ዛሬ ደግሞ ይሄ ሌላው ክፍል እነኛን ማስተናገድ በሩ ክፍት መሆን አለበት። እነሱ እንዲህ ብለው ይቅሩ ግን እኛ ግን እነሱን እንደዚህ ጠባብ ናቸው አነስተኛ ናቸው ብለን አንሰርዛቸው። እንደሱ ከሆነ ምንድነው ሆነ ሌላ ለቅሬታ መሰረት መጣል ነው የሚሆነው። ይሄንን ካደሰው ዘንድ ስለ ፖለቲካ አስተሳሰብ ለውጥ ማንሳት ፈልጋለሁ። እዚህ ላይ የእያንዳንዱ የፖለቲካል ሲስተም የራሱ እምነት ምንነትን የሚገልጽበት አስተዳደሩን የሚመራበት ተግባሩን የሚያካብንበት ፕሪንስፕል አለው። አሁን እኛ የምንፈልገው ሁላችንም ወደ ዲሞክራቲክ ኢትዮጵያ ምስረታ ነው የምንሄደው። ይሄ ነው የመጀመሪያው መሰረት። የኢትዮጵያን ህዝብ ጥያቄ በአግባቡና በምልአት ለዘለቄታው ለመመለስ የሚያስችል መሰረት መጣል ነው ብለን ከተነሳን አስተሳሰባችንና ስራችን መቀየር አለበት። እኔ እዚህ ድርጅት ውስጥ በጉልህ ስለማየው የለም ብዬ አይደለም እነሳው፣ ግን ኃላፊነት አለባችሁ ሌላውንም ማስተማር። ከዚህ በፊትም ቀደም ብላችሁ ህብረተሰቡን አስተምራችኋል፣ አርአያ ሆናችሁ ታሪታችኋል። አሁንም በዚህ አይነት ነገር ደግሞ እንደዚሁ ጎልታችሁ ሌላ ማስተማር፣ በተለይ ኢትዮጵያ ህዝብ በዚህ አይደንቲፋይ እንዲያደርጋችሁ ያስፈልጋል። ይህንን ሶሻል ዲሞክራሲ የሚለው ነገር ኢትስ አ ፕሪንሲፕል፣ ግን ለኢትዮጵያ ህዝብ እንግዳ ነው። ስለዚህ አንድ ሁለት ብሎ ደግሞ ደጋግሞ ማስተማር ያስፈልጋል። እንዲህ አይነቱ ነገር በተለይ አሁን እንደምናየው ማስረጃ ያስፈልገው ለአቶ መለስ ብረት ንግግር ያድርግ እንጂ ዲሞክራሲ መሆኑን ለማረጋገጥ ሳይጠቅሙ አያልፍም። ግን ዲሞክራት አይደለም። እንዴት ነው ህዝቡ የሚያውቀው? ባለፈው ጊዜ ሶሻሊዝምን ከደርግ ጋራ በማያያዝና የደርግ መልክ እንዲኖረው አድርጎ ኢትዮጵያ ስራውን የሚያየው ሶሻሊዝምን እንደጠላ አይነት ነገር፣ አሁን ደግሞ ዲሞክራሲን ደግሞ በመለስና በቲፒኤልኤፍ መልክ ቀርጾ ያንን ይዞ እንዳይጠላው አማራጭን ዲሞክራሲ ምን እንደሆነ ማስጨበጥ ያስፈልጋል፣ ማስተማር ያስፈልጋል። እና ደግሜ ደጋግሜ እንትን እዚህ ላይ አጽንኦት እንዲሰጠ የምፈልገው የአንድ ቀን ስራ አይደለም፣ የአንድ መጽሐፍም ስራ አይደለም። በየጊዜው በየሰዓቱ በየሁኔታው ለዘለቄታ ማስተማር ያስፈልጋል። በዳበሩት ሀገሮች ሁሉ ሳይቀር ይሄ ነገር ዛሬም ትምህርት ይሰጥበታል። እና ይሄ ትልቁ ተግባር ነው። ቅድም ያነሳሁትን የህዝብን በመንግስትና በመሪዎች ላይ ያለውን ጥላቻ መቀየር የምንችለው እና አመኔታውን ማቀፍ የምንችለው እኛ የምንሰራውን ነገር በተግባር በፕሪንስፕላችንን ደግሞ በምንነቱ ማስረዳትና ማስጨበጥ ስንችል ነው። ይህ ጉዳይ ድርጅቱ ከሚሰራቸው ነገሮች አሁን የተለያዩ ድሮ አባሎችንና ሌሎችንም ለማሰባሰብ ከሚጽረው ጥረት ጋር አብሮ ተያይዞ ይሄዳል። በየቦታው የተማሩ የኢትዮጵያ ልጆች አሉ፣ ለኢትዮጵያ ቅን የሚያስቡ እነኛ ሁሉ ማሳተፍ ያስፈልጋል። ዲሞክራሲን ምንነት በየሙያ ዘርፋቸው በትምህርት ቸው አንጻር ያስረዱት የኢትዮጵያ ነው ምን ማለት እንደሆነ፣ የኢትዮጵያ ህዝብ የሚጠበቅበት ደግሞ ምን እንደሆነ እንዲያስረዱት ያስፈልጋል። ስለዚህ የተማሩ የኢትዮጵያ ልጆች ተግባር እዚህ ላይ ኃላፊነት ከፍተኛ ነው። ለምን ዲሞክራሲ ከኢትዮጵያ ህብረተሰብ ታሪክ ጋር አብሮ ያደገ ከዚህ ከራሳችን ባህል የመነጨ አይደለም፣ ከውጭ የመጣ ነው። እንደርስበት ይሆናል ባያስቸግሩን ባይከለክሉን እንቅፋት ባይሆን ብንደርስበት ይሆናል። ግን አሁን ታሪኩ እንድልም ታሪኩ ያመጣው የተማሩ ሰዎች ይዘውት የመጡት ከውጭ የመጣ ፍልስፍና ነው፣ ጠቃሚ ፍልስፍና ነው። በመሆኑም የሚገባቸውና የሚረዱት የተማሩ ሰዎች ናቸው። እነኛ የተማሩ ሰዎች በየሙያ ዘርፋቸው ይህን ነገር ለህዝቡ ማስጨበት አለባቸው። እና ይህን በዚህ አንጻር የሚደረገው ይታየኛል፣ ግን አጽንኦት መሰጠት አለበት። ይነጋገሩበት፣ ይጻፉበት፣ ይወያዩበት እስቲ የተማሩ ሰዎች እና ድርጅቱም ውስጥ ያሉትም ውጭ ያሉትም ከዛ ውስጥ ነጥሮ የኢትዮጵያ ህዝብ ጋራ የሚዋሃድ ፍልስፍና ይወጣል። እስካልተዋሃደ ድረስ በመጽሐፍ ላይ እንዳለ እውቀት ነው። በመጽሐፍ ላይ ያለ እውቀት ተግባራዊ አይደለም። በህዝቡ ህይወት ጋር የተዋሃደ እንደሆነ የዛን ጊዜ እሱ ዋጋ አለው። እኔ ይህንን በቀደም ዕለት በዚህ በሰላማዊ ሰልፉ አንጻር የታየውን ነገር የኢትዮጵያ ህዝብ በተግባር ዲሞክራሲያዊነትን እያሳየ ነው የምለውን ነገር በአንድ ምሳሌ ለማስረዳት እፈልጋለሁ። የኢትዮጵያ ህዝብ ግብርና ላይ የተሰማራው ጤፍ መቼ እንደሚዘራ በምን ቦታ ላይ እንደሚዘራ ምን መደረግ እንዳለበት ያውቃል። ነገር ግን እንደ ዓለማያ ኮሌጅ ገብተው የእውቀቱን በሳይንስ ደረጃ ያጠኑ ሰዎች ደግሞ ቢይዙት ለምን ይሄ አይነት አፈር ለምን በሐምሌና ነሐሴ በምን የሚለውን ጥያቄ ይመልሱታል። ሁለቱም በየደረጃቸው የሚያውቁት ነገር አለ። የኢትዮጵያ ሕዝብ ዛሬ ዲሞክራሲን በተግባሩ በሰላማዊ ሰልፉም በምርጫውም አሳይቷል። ምንነቱን ግን አትጠይቁት፣ ላያስረዳ ይችላል፣ ግን በተግባር ግን አሳይቷል። አሁን የተማሩ ሰዎች ሚና ምንድን ነው? ይሄ የሚሰራ ትክክል እንደሆነ ጠቃሚነት እንዳለው በራሱ ህይወት ላይ በኢኮኖሚክ እና በስራው ላይ እንትን ተጽዕኖ ፖዚቲቭ ተጽዕኖ ሊኖረው እንደሚችል ያንን እያስረዱት ከሄደ የኢትዮጵያ የዲሞክራቲክ እውቀቱና ተሳትፎ ከፍ ይላል። ያንን ለማለት ነው የተማሩ ልጆች የኢትዮጵያ ልጆች በህብረተሰቡ ጋር አብረው መሳተፍ አለባቸው፣ እውቀታቸው ማካፈል አለባቸው። ይህንን እንደደር ይሄ ድርጅት የሞከረውን ነገር ሰፋ መድረግ አለበት። ቋሚ የሆነ ከህዝቡ ጋር የሚያገናኝ አውታሮች በሙሉ በስራ ላይ መዋል አለባቸው። እንደ ፍኖተ ዲሞክራሲ አይነት ነገር ምርጫውን አንድም ህይወት የሰጠው የህዝቡን ተሳትፎ ከፍ ያደረገው ሌላ እኮ አይደለም ፍኖተ ዲሞክራሲ ነው። ይሄ ነገር ብዛት ሊኖር ያስፈልጋል። አንድ ቀን ሁለት ቀን ብቻ የሚደረግ ነገር አይደለም። በአንድ በሬዲዮ ብቻ ፕሮግራም የሚደረግ አይደለም። በጽሁፍ መቅረብ አለበት። ይሄ በተጨበጠ ነገር የኢትዮጵያ ህዝብ ሊሰማው ሊጨብጠው በሚችል አይነት ነገር መካሄድ አለበት እና ሰፋ ብሎ በጽሁፍም በሬዲዮም ሌላም ሚዲየም ካለና ልንቆጣጠረው ምንችል ካለ በዛ ሁሉ የኢትዮጵያን ህዝብ ህልውና ከፍ ሊያደርገውና ሊለውጠው በሚችል ጉዳዮች ላይ የተማሩ ልጆች እንዲወያዩበት በትክክል ኃላፊነት እንዳለባቸው ማስረዳትና መግፋፋት ያስፈልጋል። ሌላ ለዚህ የህብረት ጉዳይ አንስቼ ብዙ ጊዜ የቆሰልኩበትን ነገር ማንሳት ፈልጋለሁ። ህብረት አስፈልጊ ነው ብያለሁ። ሁሉም የፖለቲካ ድርጅቶች መሳተፍ ይኖርባቸዋል። ራሳቸውን ራሳቸው ካላገለሉ በስተቀር ሰፊ መሆን አለበት። ሰላምና ዲሞክራሲ ለኢትዮጵያ ለማምጣት የኢትዮጵያን ጥያቄ በአግባቡ ለመመለስ የሚያስችል ሁኔታ ለመፍጠር እስከተስማሙ ድረስ ሁሉም መኖር አለባቸው። የሁሉም ሀሳብ መሰማት አለበት ብያለሁ። ይሄ ተገቢ ነገር ይመስለኛል። ይሄ ግን ግልጽ አይደለም። በየህብረቱ በሚሰሩት ነገሮች ይዳ ከተጀመረበት ጀምሮ እስካሁን ድረስ ይሄ ነገር ይሄዳል። ዋናው ነገር ህብረቱን እናቋቁም ተብሎ ይሄ አላማ ግን በአንድምታ ነው የሚታለፈው። ጉልህ ሆኖ መታየት አለበት። ይሄ ጉልህ ሆኖ የሚታየው እንዴት ነው? በጽሁፍ ላይ መቀመጡን አይደለም እኔ አሁን እንትን ብሎ ህብረተሰቡ የህብረት ሲፈጠር እነኝህን ነገሮች ሊሰራ ነው፣ መመሪያው ይሄ ነው፣ መዳረሻው ይሄ ነው፣ አሰራሩ ይሄ ነው የሚለውን ነገር ህብረተሰቡ ካወቀ በየጊዜው የሚያፈነግጡን ነገሮችን ይቆጣጠርላል። ይሄ ነው እኔ አሁን እንትን ማንሳት ፈልገው። ከዚህ በፊት የነበረው ነገር ግድ የለም ይመለስ ይሆናል በሚል እያፈነገጡ ሲሄዱ እያበላሹ ሲሄዱ እየሰበሩ ሲሄዱ በችልታ ነው የታለፈው እና በመጨረሻ ላይ እነሱም አጥፍተው ህብረቱን አጥፍተው ራሳቸው የጠፉ ብዙዎች አሉ። ስመጣት ካስፈለገ እቀጥላለሁ። እዚህ ላይ በዚሁ ጋር አብሮ ተያያዥ የማገልጸው ይሄ ድርጅት የድርጅቶቹ መሪዎች በሙሉ የሀፓ አባላትና የሀፓ መሪዎች በዚህ በኩል ያደረጉት አስተዋጽኦ በእውነት የኢትዮጵያ ህዝብ ወደፊት ነው የሚያስታውሱ። እስካሁን አልታወቀም። በየቦታው ስብሰባ ሲደረግ በየቦታው ንግግር ለማድረግ የሚጡ ሰዎችን ተቀበላችሁ፣ አስተናግዳችሁ፣ አዳምጣችሁ፣ እርዳታ ማድረጋችሁ ነው የምትልኩት። በዚህ ድርጅት ነው ይዳቀ የነበረው። እርግጠኛ ነኝ ህብረቱም አሁን የሚንቀሳቀሰው በዚህ ድርጅት ላይ ነው፣ በእናንተ ላይ ነው። እና ይሄን ነገር ደግሞ ማሳወቅ ያስፈልጋል። እንትን አይደለም እናንተ መላእክት አይደላችሁ። እና ተግባራችሁን የኢትዮጵያ ህዝብ እንዲያውቅ ያስፈልጋል። የምታደርጉትን አስተዋጽኦ፣ የምታደርጉትን መስዋዕትን የኢትዮጵያ ህዝብ እንዲያውቅ ያስፈልጋል። ያን ነገር ነው ሁለቱንም ነው እኔ አሁን ማየው። በአንድ በኩል ለጥፋት ምክንያት የሚሆኑትን በየራሳቸው በግል ፍላጎታቸው እና ኢንተረስታቸው የሚያፈነግጡትን ነገሮችን መቆጣጠሪያ ነገር ይሆናል። ህዝብ እስካወቀው ድረስ ሊኖሩ አይችሉም፣ ማታለል አይችሉም። እና የሚሰሩት ደግሞ አስፈላጊው ድጋፍ ደግሞ ከህዝብ በኩል ይመጣላቸዋል። ይህንን ለማድረግ ቋሚ በሆነ መንገድ የህብረቱ ተግባር ምን አቅደው የት ላይ እንደደረሱ ለህዝብ ማስታወቅ መቻል ያለበት። አለበለዚያ ግን ምንድን ነው የሚሆነው? ሲፈልጉ ይመጣሉ፣ ሳይፈልጉ ጥለው ይሄዳሉ። እና አሁን የዳሀቅ ላይ ያፈረሱት ሰዎች ኃይሉን፣ ጉልበቱን፣ ሪሶርሱን ይዘው ከመሄዳቸውም በላይ ራሳቸው ጠፍተው አሁን ከቲፒኤልኤፍ ጋራ አብረው ለመስራት ሙከራ እያደረጉ ነው ያሉት። እና ይህ እንዲህ አይነት ነገር የተቻለው ለምንድን ነው? መጀመሪያ ስራቸው ምን እንደሆነ፣ በየጊዜው ያጠፉት ጥፋት ምን እንደሆነ፣ ለምን እንደዛ እንዳደረጉት ለህዝብ ለመገለጽ ባለመቻሉ የሀፓ እና የእነሱም ድርጅት የሀፓ መሪዎች እና እነሱም እኩል የጥፋተኞች እና ለህብረቱ የተደረሰ ለመባል ምክንያት እየሆነ ነው ያለው። እና ይሄ ነገር ወደፊት ለመግፋት በግድ ህብረተሰቡ የኢትዮጵያ ህዝብ ሊያውቀው በሚችል አይነት መንገድ በስነ ስርዓት መቀበል አለበት ጊዜያዊ ሪፖርት። ይሄ በጣም በጣም አስፈላጊ ይመስለኛል በበኩሌ። እና ከየት ወደ የት ነው የምንሄደው የሚለው ነገር እኔ በሚገባኝ መንገድ ሌሎችም ነገሮችን ማንሳት እችላለሁ። ግን በዝርዝር ነገር ከመግባት በፊት እና ወደ ውይይት ከመድረሳችን በፊት የነሲቡ እዚህ መምጣት ሰዓት መድረሱን እያመለከተኝ ነው። እንወያይበት እና የእኔ ቅድም መነሻ ለማለት እንደሞከርኩት እኔ ያለኝን ነገር ላቅርብ። ሳቀርብ በትህትና ነው። ከእናንተ የበለጠ አውቃለሁ ብዬ አይደለም። ግን ደግሞ እዛ ላይ አፈንግጠው ከቆሙ ሰዎች መካከል አንዱ ሆኜ ደግሞ የታየኝን ነገር አመጣህ፣ አዲስ ነገር ያመጣህ እነኝ አይደለም። ግን ለውይይት ይሆናል እና እድሉ ስለተሰጠኝ በጣም 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 አመሰግናለሁ። ለሚጠየቀው ጥያቄ እዚህ ውስጥ የማቀርባቸው አንዳንዶች ነገሮች እኔ በበኩሌ አስተዋጽኦ ለማድረግ ዝግጁ ነኝ። አመሰግናለሁ።
እናመሰግናለን። ጥያቄ ከቤቱ እቀበላለሁ። ወይ
ጥያቄ ለዶክተር ሙሉጌታ ስዩ። በመጀመሪያ ሪሊ በጣም ትልቅ አክብሮት አለኝ። በተለይ ህብረትን አስመልክቶ ኢህአፓ የተጫወተውን ሮል እና ከአመራር እስከ ተራ አባላት ያደረጉትን አስተዋጽኦ በብዙ ቦታ የማይታወቁትን ሪኮግናይዝ አድርገው ወይም እንዲታወቅ ማድረገው በጣም ደስ ነው ያለኝ። ያንን ለመጥቀስ ፈልጋለሁ። ጥያቄ ግን በሱ አመለካከት ያው ስለ ህብረት ስላነሱ ነው። በአሁኑ ሰዓት ህብረት የበለጠ ጠንካራ ሆኖ እንዲወጣ አንኳር አንኳር የሆኑትን መመዘኛዎች በተለይ ህብረት ለማመስጠት በተለያየ ጊዜ ተሞክሯል። አሁንም አለ በሌላም በኩል ተመስርቷል። እንደ ኤፍዲኤ ያሉ ነገሮች ሁሉ አሉ እና ለኢትዮጵያ ችግር መፍትሄ ሊሰጥ የሚችል ህብረት ቢመሰረት ዋና ዋና መዘኛዎች ምን መሆን አለበት ይሉኛል ወይም ይሉናል?
እሺ የኔ ጥያቄ ከመግባት በፊት ዶክተር ሙልጌታን አመሰግን ወዳለው እሳቸው ሊቀመንበር የኮዴፍ ሊቀመንበር በረበሩ ጊዜ ጀምሬ ነው ማውቃቸው። ለብዙ ጥያቄዎች ለስለስ ያለ ረጋ ያለ መልስ ስለሚሰጡ ሁሉ ጊዜ ከማደንቃቸው ምሁራን አንዱ ናቸው። እና የኔ ጥያቄ ምንድነው አሁን በተለይ አሁን ወደ መጨረሻ አካባቢ ካሉት ከህብረት ምስረታ ወይም ይሄ በጋራ ትግል ብዙ ጊዜ በጥሩ ነገሮች ላይ ጊዜን አላጠፋም፣ ችግር ያመጣሉ የምላቸውን ግን ሁሉ ጊዜ ቀንም ማታ መተላየ አንግ ለማየት ሞክራለሁ። የኢዳክ ፌል ያደረገው ኦርጋኒክ ኦርጋናይዜሽን እና አርቲፊሻል ኦርጋናይዜሽኖች ሚክስድ አፕ ስለሆነ ነው። እነዚህ ኦርጋኒክ የሆኑ ኦርጋናይዜሽኖች ወደ አንድ ከመጡ ኦርጋኒክ የሆነ ሶሉሽን ይሰጣሉ የሚል እምነት አለኝ። ግን ችግሩ ይሄ አርቲፊሻል ድርጅቶች ከኦርጋኒክ ኦርጋናይዜሽን ጋር ሚክስድ አፕ ስለሆኑ ችግራችን ከብዷል፣ አንድ ለመሆን አልተቻለም። ለምሳሌ በፕሪንሲፕል ደረጃ ከመይሶን ጋር አልስማማ። ግን መይሶን ጥቂቱም ሆነ ትንሹም ሆነ አባላታቸው ኦርጋኒክ ኦርጋናይዜሽን ነው አልስማማበት። እና እነዚህን ካላጣጣምነ ይሄ አርቲፊሻል ድርጅቶችን ወደ ጎን እየተውነ ኦርጋኒክ የሆኑ ኦርጋናይዜሽኖችን ወደ አንድ ካላመጣን ችግራችን ሰፊ ነው ይታየኛል። እና በዚህ ላይ ምን ያለውን አስተያየት ልሰጥ ነው። አመሰግናለሁ።
በኢዳክ ላይ የታየው ችግር እና ዛሬ መሰራት የሚገባው ነገር በተመለከተ ሁለቱ የተያዙ ችግሮች እንዳውም ቅድም ሳላነሳ ያለፍኩት ህብረት ሲፈጠር ከዚህ በፊት የተፈጠሩት ህብረቶች ለምን እንዲተኩ ወይም እንዲጠፉ ምክንያት ምንድን ነው የሚሉትን ጥያቄዎችን በአግባቡ ለመመለስ ባለመቻል ነው። እኔ የዚህ አዲሱ ህብረት ለምሳሌ ሲመሰረት ምንም ማቀው ነገር የለኝም እስከ መጨረሻው ድረስ። መጨረሻው ላይ ስብሰባ ላይ ያለው ሲሉ ስለ ህብረት አመሰራረት እና ምን መሆን አለበት በሚለው ላይ ባክ ወረቀት ጻፈልኝ ብለው ጽፌላቸው እና ግን እንዳውም ስብሰባ ላይ እንኳን አልጠሩኝም። ለዚህ ቅሬታዬን አሁን መግለጽ አይደለም አግባቡን ገልጸዋለሁ ብዬ አስቀምጥኩት። ይሄ እንግዲህ አንድ ጉድለት በጉዳው ላይ የነበሩ ሰዎች ዝራታቸው እንዴ ብለው ይቅሩ እንጂ ተመክሯቸው ምን ነበር? ምን ጀምራችሁ ምን ላይ ነው የተሰናከላችሁ? ለምን የሚለውን ጥያቄ እና በእናንተ አስተያየት ደግሞ ምን ጎድሎት ነበር እና ያንስ እንዴት እንፈታው እንችላለን የሚል ጥያቄ ሊደርስላችሁ ይገባ ነበር። አልተደረገም ማለት ነው። የዳህቅ ከተመሰረተበት ጊዜ እስካሁን ድረስ እንደውነቱ ከሆነ ምንም አዲስ ሐሳብ አልፈለገም። የዳህቅ ላይ አቶ መርሻ የጣሉት መሰረት እስካሁን ድረስ እንዳለ ስም እየተቀየረ ነው። እና እሱ ከሆነ ስም መቀየሩ ከሆነ የደበረውን ነገር በአዲስ መቀየርና አዲስ እንደመጣ ሁሉ አሳይቶ ህዝቡ በአዲስ በአልፋነ ተስፋ ውስጥ ማስገባት አስፈልጋል ነበር። ይሁን ሆነ ግን አሁን ምን ማድረግ አለብን የሚለው ነገር አርቲፊሻል ኦርጋኒክ ለሃነሳው ነገር እነት ግን የቃሉ እንደዚህ ያልተቀመጠ ነው። የተነከሩ ማንነታቸው የታወቀ አባላት ያሏቸው አስተዋጽኦ የሚያደርጉ ድርጅቶች በአንድ በኩልና በጭራሽ መኖራቸውን በዛ ህብረት ውስጥ በመግባት ለማሳወቅ የሚሞክሩ በጣም አነስተኛ ድርጅቶች እንደነበሩ እነት ነው። እኔ አንድ ነገር መናገር ፈልጋለሁ እዚህ ላይ ለትምህርት እንዲሆን። ቅድም እንዳልኩት በዚህ ድርጅት ውስጥ ያላችሁ አባላትና አመራር የሚገባውን ህብረቱ እስኪቀጥል ድረስ ያለውን አስተዋጽኦ በሙሉ ቤቱን ቢሮአቸውን ሁሉ እስከ መስጠት ድረስ ደርሰው ነው ያካሄዱት። እና በዚህ በኩል ምንም ጥያቄ የለኝም ማለት ነው። ግን ሌሎች ነበሩ አሁንም አሉ። ስብሰባ ጠቅላላ ስብሰባ ሲመጣ ፊት ለመግብ የምታየት ነው። ከመንግስት ጋር ድርድር በሚነሳበት ጊዜ እኛን አስቀድሙ ነው የሚሉ ነበሩ። ግን በባካችሁ እስቲ ሌላው ይቅር እስቲ አስተያየታችሁን ስጡ፣ እዚህ መምጣት የለባችሁ፣ በስልክም ገቡ፣ ምን መደረግ ይገባል እና የተቻላችሁን ደግሞ ደግፉን ሲባል የማይሆን እኔ በዚህ ፊት ለመናገር የማልፈልገው ምክንያት የሚሰጡ ሰዎች ነበሩ አሁንም አሉ። እና ደግሞ አሁን ደግሞ የሚያነሱት ጥያቄ የተለያየ እንደሆነ ሰማለሁ። ግን ምን ታረጋለህ እነኚህ ትንሽ ናቸው ብለህ የምታገላቸው ብታገላቸው ምን ይሆናል? እየዞሩ ሲማጥቅ ያደርጋል። እኛ እንዲህ አይነት ብለን ማንም አያውቅም። ትልቅ ስም ማውጣት ምንም ችግር የለው። የእኛንን ስም አውጥተው ፕሮግራም አውጥተው እንዲህ አይነት ድርጅት ነበር ግን ከለከሉን እንዳንገባና ለሀገራችንና ለወገናችን አስተዋጽኦ እንዳናደርግ መንገዱ ዘግቶብናል። ደግሞ ተደርጓል። ኢትዮፖድ የሚል ነገር ተቋቁሞ አንድ ሁለት እንትን ድርጅቶች ነን የሚሉ ተከለከሉ ብለው ስንት አሉባልታ ተዘመበ። ያንን ይከላከሉ ይግቡና ማንነታቸው ይታወቅ። ቅድም እንዳልኩት ግን እነኚህ መከላከል የሚቻለው አስተዋጽኦ ባድርገው በሚሰሩት ነገር ለህዝቡ ሲታወቅ፣ አፈንግጠው ሲወጡ ደግሞ ማንነታቸው ሲታወቅ ያ ይከላከላል። እና ምንድነው በአደ ሃየር ሞራል ግራውንድ አደ ሃየር ሌቨል ኦፕሬት ስታደር ያ መድከም እና ሌላ ሳሃ የሚጎትተው ራሱ ይወድቃል። እንጂ አንተ ያልከው ነገር እውነት ተጨባጭ ችግር ነበር ባለፈው እኔ እንዳየሁት አንተም እንደምታውቀው ማለት ነው። ወደፊት ምን መደረግ አለበት ምንስ ቢደረግ ይበጃል የሚለው አሁን ያነሳሁትን ነገር እንደገና መድገም ነው የሚሆነው። አንደኛ አላማው ግልጽ መሆን አለበት። የማንም በማንም ላይ ተንጠላጥሎ ለስልጣን መብቃት የሚሄድበት መንገድ አይደለም። ሁላችንም በአሸናፊነት የኢትዮጵያ ህዝብን መሰረት አድርገን ዲሞክራሲ ኢትዮጵያ ለመመስረት የሚደረገው ጥረት እንጂ ለመሸጋገር አይደለም። ያ ነገር አንዳንዶቹ በዚህ አይነት መንፈስ መጥተው ያ ነገር ሳይመቻቸው ሲቀር የወጡ እናቃለን። ለምሳሌ የህብረቱ መሪ ሳይሆኑ ሲቀሩ እንዲህ አሉ። እኔ አይ ሪመምበር የአማራጭ ምክር ቤቱ ሲመሰረት በዛ ውስጥ መሪ ሳይሆኑ ሲቀሩ የወቀሩ ሰዎች እንደዛ እያደረጉ ራሳቸውንም የኢትዮጵያንም ትግል ወደ ኋላ ያጎትቷል። ስለዚህ መጀመሪያ ግልጽ መሆን ያለበት ይሄ ህብረቱ አላማ ምንድነው?
እኔ የዚህ ትግል ዛሬ ማንም ትግል ኢትዮጵያን ህዝብ ጥያቄ ማግባው ለመመለስ የሚያስችል ዲሞክራቲክ ኢትዮጵያን መሰረት መጣል በሚለው ላይ ካልተስማማ እኔ መለስን ስልት ከስልጣን ለማውረድ ቢልኝ አልደግፍ። ምክንያቱም ያንኛው ነገር ተመልሶ ሌላ አምባገነን የማይሆንበት ነገር ምንድነው መከላከያችን? ይሄ ድርጅት አቅም ባለው ሰዓት ላይ ችሎታ ባለው ሰዓት ላይ የተሻለ ኦርጋናይዜሽን ባለው ሰዓት ላይ ከሌሎቹ ጋራ ለሰላምና ዲሞክራሲ ያደረገው ትግል ከዛ መንፈስ ይመስለኝ ድጋፌም ለዚህ ነው እንጂ እኔን በእናንተ ስም ተንጠራጥ ይከፍ ቢልህ ያለበት ጊዜ የለም። እንደሱ ቢሆን ኖሮ ዛሬ ተቀጣጥሎ ነበር። እሱ ቢሆን ኖሮ ግን ሌሎቹ ሲያደርጉት ግን አይናገሩ ብዙዎቹ እና አሁን ይሄንኛው ነገር መሰረታዊ ነገር ምስለኝ ግልጽ አላማ መኖር አለበት። ሁለት በዛ በሚያወጡት ውስጥ ደም ሁሉም መገዛት ይችላል። እኔ ይሄንን ነገር ማመጣው በተግባር ያየሁት ነገር በማስተዋስ ነው። ህብረት ሲፈጠር የተለያዩ ድርጅቶች ሲመጡ ምንድን ነገር ነው የተለያዩ ድርጅቶች የተለያየ አላማ ያላቸው ናቸው አንድ ላይ የሚመጡት። ግን የጋራ ትልቅ አላማ ዘመሰረት እዛ ሲምንት ሲሉ ሚገዙት በትልቁ አላማ መሆን አለበት። ሌላው ወደ ሁለተኛ ደረጃ ዝቅ ማለት አለበት እና በ unity and struggle የሚሆነው እንቱ የህብረቱ መሰረታ አላማ ግን unity ለዛ ለትልቁ አላማ ተገዥ ሆናል። struggle ነው ሁለቱ የተለያዩ ድርጅቶች በመሆናቸው ሁለተኛው ለመጀመሪያው ለunity ተገዥ ሆናለበት። ያንዳንዱ ድርጅት የራሱን ኃይል ማጠናከር አባላት መሰብሰብ ግዴታው ነው ተገቢ ተግባሩ። ነገር ግን በልዩነታቸው ላይ በሜሶና በሃባ መካከለ ምሳሌ ልዩነት ቢኖር ያንን አውጥተው ደግሞ አደባባይ መሰምትን መዘላዘል አይችልም። ያንን ለሌላ ጊዜ አቆየች ዲሞክራቲክ ኢትዮጵያ ስትመሰረት። ከዛ በኋላ የቁንጅና ውድድር ነው የሚሆነው እና የኢትዮጵያ ህዝብ ይፈልገው ይሆናል። እንግዲህ እስከዛ ጊዜ ድረስ ልዩነታቸውን ወደ ሁለተኛ ደረጃ አቆይተው ልዩነት ቢኖራቸው አለዝበው አንድ ላይ መስራት ይችላል ማለት አንድ ሁለት ሶስተኛ የተለያዩ ድርጅቶች መሪዎች ስለላይ መጥተው ሲሰባሰቡ ሁሉ ጊዜ ይሄ ስነ ስርዓት ምን ሆነ አለበት ያስራ ስነ ስርዓት በእንግሊዝኛ when two men ride a horse one has to ride behind ሁለቱ ጎን ጎን አንድ ፈረስ ይጋለ ማለት ነው። ምርጫ የሚደረገው ለዛን ሰዓት በዛን ወቅት የተሻለ አመራር መስጠት የሚችለው ማን ነው የሚለው ነገር ህዝብ ሊያምነውና ድጋፍ ሊሰጠን እንዲችል ማንን ይዘን ልቀርብ ህዝብ ፊት ሊቀርብ የሚችል የተሻለ አሰራር ያለው ማን ነው ብሎ በዛ መሰረት ይመረጥ ይችላል ከመሐከላቸው። ሌሎቹ እንደ አስፈላጊነቱ ድርጅቱ ህብረቱ በሚያወጣው የሰራ ተግባር መሰማራት መቻል አለባቸው። እዚህ ላይ አንድ ነገር ልንገር ለዚህ ድርጅቶች የተለያዩ በመሆናቸው ፍክክል ሊኖር ይችላል። ግን ልቅድም እንዳልኩት ለዋናው አላማ ተገዥ ከሆኑ ያንን ለሁለተኛ ደረጃ ማቅረብ ይችላል። ሁሉም አሸናፊነት የሚወጡት ደግሞ አብረው ሲሰሩ ነው። ይሄ አሰራር ዘዴ ደግሞ ምን አይነት ነገር አለው መሰላችሁ? ወይ የድርጅቱ ሁሉም ታውቁት ነገር ነው። አንዳንዱ ፊት አደባባይ የሚያወጣ ነው ሶፊ። አንዳንዱ ደግሞ መኖራቸውም ሳይታወቅ ግን ለስራ አስፈላጊ የሆኑ ሰዎች አሉ። ኮምፒውተር ስላቆች የሚሉ መልእክቱን እና ግንኙነቶችን የሚያገናኙና የሚያቆራኙ ያ ነገር ካልሆነ ያ ፊት የሚቆመው ሰው የአደባባይ የሚወጣው ሰው መሰረት የለም። ሁሉም ግን መሰራት አለባቸው። በተባለው ቦታና በተባለው ጊዜ ስራው መፈጸም ይቻል አለበት። እንደዛ አደባባይ ለመውጣት የሚያስችል ቦታ አልተሰጠኝም ብሎ የሚያቆርፍ ካለ ለኢትዮጵያ ህዝብ ይቆም አይደለም። እና በበኩሌ እነኚህ አስራ ዘዴዎች እና አላማው ግልጽነት እና የቅድም ያነሳሁት ያስተሳሰብ ለውጥ እና ደፎር ያሰራር እንትን ለውጥ ያስፈልጋል። እነኛ ነገሮች መሰረታዊ ስለሆነ ሳክሰስ እንደሆነ ከተፈለገ በኢትዮጵያ ህዝብ ፊት ግን ስራው መገለጽ አለበት። ኤቭሪ ታይም ሪፖርት መቅረብ አለበት። እዚህ ደርሰናል
ሁለት ተግባራት ህዝቡን ያነቃቃል ያደላጃል ተዛ ውስጥ ያሉት ለማፈንገጥ እንፈልጉት እንደምን ቆታጥራት
እሺ እናመሰግናለን ዶክተር ሙልጌታ ከአሲምባሩም አንድ እጅ አይቻለሁ አቶ ሰውየው ማይካዝና ጥያቄን እስቲ አጠር አድርገህ ብታቀርብልን ደስ ይለናል። ሰዓት በጣም እየሄደብን ነው። አመሰግናለሁ።
እሺ በጣም እግዚአብሔር ይስጥልኝ። ጥያቄ ለዶክተር ሙልጌታ ነው። እኔ የምጠይቀው ስለ አንድነት ኃይሎች የአንድነት ኃይሎችን የማጠናከር ወይም ደግሞ ቢያንስ ቢያንስ የኃይል ሚዛንን በማቅረብ ደረጃ ያላቸው ደካማነት ነው። እስካሁን ድረስ ጸረ ኢትዮጵያ አንድነት ኃይሎች በማንኛውም አይነት መንገድ በውጭም ኃይል እየተረዱም ቢሆን የመደራጀት ኢፌክቲቭ ስራ የመስራት ሁኔታዎች ይታያሉ። በአንድነት ኃይሎች አካባቢ ግን ስራው አመርቂ ያልሆነ የሚልበት ሁኔታ በጣም አስቸጋሪ የሆነበት ሁኔታ ነው። አሁን ለምሳሌ ኤፍዲ ከተመሰረተ በኋላ በኤፍዲ ውስጥ ያሉ ድርጅቶች ምን አቃቸው? ኢትዮጵያ ኮሎናይዝ ያደረገችን ነች፣ ለህዝባችን ነጻነት ነው የምንታገል የሚሉ ኃይሎች እና በመሀከሉ እንግዲህ የተነሰነሰው ማነው? ቅንጅት ነው። የቅንጅት ኢንተርናሽናል የሚባለው አሁንም እስከ ቅርብ ጊዜ ድረስ ባወጡት መግለጫ እዛ ውስጥ መኖራቸውን ነው የሚያሳየው። እና እንደነዚህ ሁኔታዎች በሚፈጠሩበት ጊዜ ስመለከት ምናልባት አንዳንድ ድርጅቶች ከኢትዮጵያ ህዝብ ጥቅም አስቀድመው እነሱ በፖለቲካ የበላይነትን ይዘው ወደ ስልጣን የሚወጡበትን መንገድ ከማየት በስተቀረ በኋላ ግን በሚያሳዝን አይነት ሁኔታ መጥፎ አጣቅኝ ውስጥ የሚያስገቡን ሁኔታ የሚያመቻቹን ይመስለኛል። እና ይህንን ሁኔታ በተለይ ኢትዮጵያዊ ኃይሎችን ብዬ ምላቸው የአንድነት ኃይሎችን ኢህአፓንም የማከብረው አንድ ድርጅቱ ዲሞክራሲያዊነቱና እነዚህን ኃይሎችን ለማሰባሰብ የሚያደርገው ጥረት ነው። ደግሞም በዛም ደግሞ የሚመታበት ነው ከግራ ከቀኝ እና ያንን ለማገናኘት የሚደረገው ሩጫ በተለይ በኢትዮጵያዊነታቸው የሚያምኑ ድርጅቶች ሊመለከቱት ያልቻሉበት ምክንያት ወይም ችግሩ ምን እንደሆነ ቢያመላክቱን፣ ወደፊትስ ምን መደረግ አለበት ይላሉ? እግዚአብሔር ይስጥልኝ።
የውጭ ድጋፍ ሊገኝና ላይ እንደሆነ የሚችልበት ሁኔታ በበኩሌ በራስ መጠናከር ላይ የተመሰረተ ይመስለኛል። የውጭው ኃይል የራሱ ሀገር መሰረታዊ ኢንትረስት ያለው መሆኑን መረሳት የለበትም እና ያንን ተገንዝቦ ግን የተሻለ አማራጭ ሆኖ መቅረብ ግን አስፈላጊ ይመስለኛል። የተሻለ አማራጭ ሆኖ ከቀረቡ እነኛ ሀገሮች ወይም ኃይሎች ከኢትዮጵያ ውስጥ ያለችው ኢንትረስት እንዳይጠፋ ከዚህ ከሚወጣው አማራጭ ጋራ አስፈላጊውን ትብብር የሚያደርጉ ይመስለኛል። ግን መጀመሪያ ራስን መጠናከር ያስፈልጋል። ራስን ሳያጠናክሩ ግን ለሀገርና ለወገን ነው የምንቆመው። በግለሰብ ደረጃ ወይም በድርጅት ደረጃ እና ልንጠቀም አንፈልግም። ምን ለሀገር ነው፣ ለሚራበው ለሚጠማው ህዝብ ነው ብሎ መነሳት በቂ አይደለም። በራስን አደራጅቶ የተሻለ አማራጭ ሆኖ ሲገኙ ግን የሌላው ሀገር ያስተውላል። ይሄ ማስታወሻ የሚያዘው ነገር ይመስለኛል። እኔ በዚህ በኢትዮጵያ ውስጥ በሚገኙ የተለያዩ ድርጅቶች መካከል ያለው ችግር ግን አሁንም የመደራጀትና የመጠናከር ጉዳይ ነው። እኔ አቶ መርሻ እዚህ ላይ ይረዳኝ። አማራ ምክር ቤቱ ከኢህአዴግ በኋላ አዲስ አበባ ይመሰረታል ተብሎ ብዙ ጥለት ተደርጎበት ወደ አዲስ አበባ ሲኬድ ታስታውሳላችሁ፣ ኦነግም አብሮ ሄዶ ነበር። ፈልጎም ወዶም አይደለም፣ የተሻለ አማራጭ ሆኖ ስላየው ያንን አማራጭ እድል ለማጣት ስለማይፈልግ
ይሄ ነው የሚሻው። ሌሎቹ ለባግባቡ ተደራጅቶ ተጠናክሮ አንድ ላይ ሆኖ በአንድ አላማ ስር መስራት ሲጀምሩ ሌሎች ፍሪንጅ ኤሌመንትስ እንደ ሁኔታው ይሰባሰባሉ። እነሱም ከሚመጣው ድል ተካፋይ መሆን ይፈልጋሉ። ከበከሉ ከተለያዩ ከተጋጩ ግን ምንድን ነው ፋይዳቸው እዚህ ውስጥ የሚገቡበት ነገር? ስለዚህ የሰላምና ዲሞክራሲ ኃይሎች የኢትዮጵያ ሕዝብ ደህንነት ዘብ የቆሙ ነን ብለው የሚያስቡ ድርጅት አስሙን ጀምሪያውን ተሰባስቦ ተጠናክሮ መቆም አለባቸው። ያለ መነሻ ይህንን ማድረግ ካልተቻለ ከደካማ ጋር እናት እንኳን አብራት ቆም ከደካማ ጋር ምን ጉዳይ አላቸው? ከደካማ ጋራ እንሳውን ሬዛን ጊዜ የራሳቸውን ፈለግ ይፈልጋሉ። የመጀመሪያው ነገር መጀመሪያው አማራጭ ተገቢ አማራጭ ይመስልም ራስን አጠናክሮ የሰላምና ዲሞክራሲ ኃይሎች ለኢትዮጵያ ሕዝብ ቆም የሚሉ አንድ ላይ መቆም ይቻል አለባቸው። ግን እዚህ ላይ ደግሞ ሌላ አስቸጋሪ እንትን ጉዳይ አለ። ያንን ነገር በአግባቡ ሳይታያቸው ቆርቶ ራሳቸውን ለስልጣን የሚገፋፉ ኃይሎች ቢኖሩ ምንድን ነው መከላከያው ነው ጥያቄው ይመስለኛል። ተጨማሪ ጥያቄው አዎ፣ እሱም ሌላ የሚታሰብበት ጉዳይ ነው። ቅድም እንዳልኩት ግን እሱም ለመከላከል የሚቋቋመው ህብረት ግልጽ የሆነ አላማ እንዲኖር ያስፈልጋል። ህዝብ እንዲያውቀውና እንዲጨብጠው ያንን አላማ ማድረግ አስፈላጊ ነው፣ ደጋግሞ በማያቋረጥ መንገድ። ሁለተኛ ነገር የህብረቱ ውስጥ ያሉት ኃይሎች የሚሰሩት ስራ ያፈነግጠን ካለ የሚያፈነግጥበት ነገር፣ የጭቅጭቅ ከተነሳ የተጨቃጭቁበት ነገር ለህዝብ ሪፖርት መቅረብ አለበት። ያ መቆጣጠሪያ ነው። አላማውን በሴት ማድረግ ያን ህዝብ እንዲጨብጠው ማድረግ፣ በዛ መሰረት ደግሞ የስራ ሪፖርት ማቅረብ መቆጣጠሪያ ይመስለኛል።
እንግዲህ ያው ስብሰባችንን ማጠቃለላችን ነው። 5 ሰዓት ነው ያልነው። አንዳንድ የተቀሩን ነገሮች ካሉ ያው በመደምደሚያው ስሰጥ ጠቁማቸዋለሁ። ዶክተር ሙሉጌታ ስዩም በጣም ቆንጆ የሆነና ትምህርታዊ የሆነ ተሰጥተውናል። ሰልፍ ሪሊያንስ ራስን በራሴ ማስተዳደር እና የመገንባት ሁኔታ እንዴት አስፈላጊ እንደሆነ ገልጸዋል። ዶክተር ሰይድ የኢትዮጵያን ኢኮኖሚ እንዴት ማሳደግ እንዴት ማሻሻል እንደሚቻል እና የኛም ለትግል ጥሪ አስፈላጊ መሆኑን በአሁኑ ጊዜ አስረድተውናል። ሁለቱም እንግዶቻችን እጅግ በጣም ጥሩ የሆነ ትምህርት ለኢትዮጵያ ሕዝብ እና ለኛም ለዚህ ላለ ነው አስተምረውናል። በእኔና በግብረ ኃይሏ ስም ላደረጋችሁልን ትብብር፣ ለሰጣችሁን ትምህርት፣ ላደረጋችሁልን የኢኮኖሚ እርዳታ ዶክተር ሰይድ እና ይህን ሁሉ ጨምሮ በአጠቃላይ የኢትዮጵያ ምሁራን ይሄ ግዴታችሁ እንደሆነ ተገንዝባችሁ እነዚህንም ውድ አስተማሪዎቻችንን ፈለግ በመከተል በየጊዜው ለምናደርግላችሁ ጥሪ እጃችሁን እንድታወጡልን እንለምናችኋለን። መታችሁም በድርጅታችን ውስጥ በኢሀፓ ውስጥ እንድትሳተፉ ትምህርት እንድትሰጡ አሁንም ጥሪያችን ነው። የኛ ድርጅት ኢሀፓ በየጊዜው በሚያደርገው ዲሞክራቲያዊ መሻሻል መንገዶች፣ ፈለጎች ያለማቋረጥ ጥሪ ያደርጋል። ወደፊትም የተለያዩ ፕሮግራሞችን በማዘጋጀት ጥሪ እናደርግላችኋለን። ውድ ጓዶች፣ የድሮ ጓዶች፣ አሁንም ፈለጎ እየተመሰረተ ነው። አሁንም ድርጅቱ ይታገላል። አሁንም ጓዶች ይወድቃሉ በየቦታው። አሁንም እንጮሃለን። ስለዚህ እንደገና ተመልሳችሁ እጅ ለእጅ ተጨባብጠን መሀላችንን እንፈጽም። የኢትዮጵያ ሕዝብ ጥሪ፣ የኢትዮጵያ ሕዝብ ጩኸት፣ የህፃናቱን እልቀት፣ የመራቡን፣ የመጠማቱን፣ የመታረዙን እንዳይናገር አፉ የተሸበበ እንዳይጽፍ እጁ የታሰረ ታላቅ የሆነ በደል የደረሰበት ይህን ህዝብ በገባነው ቃል መሰረት አሁንም ሳንረሳ ባንዲራችንን አንስተን ፊት ቀድመን እንደ ቀድሞው ፊት ወድቀን ነጻ እናውጣው። ይህ መንግስት በቀላሉ የሚወድቅ አይደለም። የተለያዩ የውጭ ሀገር መንግስታት እጃቸውን እያስገቡ ሀገራችንን የተዘዋዋሪ ጥቃት እያደረሱባት ሊያወድቋት እየታገሉ ስለሆነ እባካችሁን በላችሁበት በተቀመጣችሁበት ሁሉ የእኛን ጥሪ ያስተጋቡልን። ግብረ ኃይላችን አሁንም ወደፊትም ትታገላለች እናንተን ለማምጣት። እናንተም የእኛን ድምፅ ጥሪ ሰምታችሁ ብቅ በሉ ባካችሁ። ይኸው ነው፣ ሌላ የምናደርገው ነገር የለም። አጭር ግጥም ለአሲምባ እናንተ ጓዶች፣ እኛ ይኸው ነው ያለን። ከአሁን በኋላ አንድ ግጥም አለኝ ለአሲምባ መድረክ ነው የማሰማው። እሱን የፈለጋችሁ ቁጭ ብላችሁ ማዳመጥ ትችላላችሁ። ሌላ የረሳሁት ይቅርታ አድርጉልኝ። አሁን የረሳሁት አንድ ነገር ያለው ጓድ መርሻ ባለው ሁሉ ጉልበት ባለው ሁሉ ድካም በየቦታው እየተንከራተተ ተጠማሁ፣ ተራብኩ፣ ቤት የለኝም፣ ድስት የለኝም ሳይል ራሱን ለዚህ መስዋዕትነት በማድረግ እዚህ ድርጅታችን ኮሚቴ ባለው ሁሉ እየደገፈ እያስተማረ ብዙ ልፋት እያደረገ ከኮሚቴያችን ከዚች ከግብረ ኃይላችን ጎን ቆሞ እየተንከራተተ ነው። ሌሎቻችን የራሳችንን ቤት የራሳችንን ልጆች እያሳደግን የራሳችንን ህይወት እየመራን ጓድ መርሻ ግን ህይወቱ ያው ለትግሉ ነው እና ይሁንና አሁንም እየታገለ እያታገለናልና በእኔና በዚች ግብረ ኃይል ስም የግብረ ኃይሉ ጓዶች አሁን ብትነሱ ደስ ይለኛል። ምስጋናችንን እናቀርብለት እፈልጋለሁ። መስማት ፈልጋችሁ የግጥሜ ስም እንቆቅልሽ ይባላል። እንቆቅልሽ እንቆቅልህ ምን አውቅልህ እንዳትለኝ ምን አውቅልሽ አይጥመኝም። እወቅልኝ እወቅልኝ ንገርኝ መልሽልኝ ምን ነው ጃል ዝምታው ጭጭረጭ ማለቱ የትግሉ ጎርፍ አልቆመ አልደረቀ ዋያ ያብብ ዋያ ላፈራ አልታረመ አልታረቀ እየደፈረሰ እየጠራ እየወደቀ እየተነሳ እንደፋፎ ፈንድቶ አብቦ ለምን አልታየ አብዮ ልጇን ትበላለች አልከኝ አየኋት ስትበላ አንዱን ባንዱ ላይ ደርባ እንደ መስቀል ዛፍ ደመራ እጅ ላይ እጅ ተጨባብጠው ስም እንደሌለው አለ በሌ ሴትዮ ሴትዮ ተባብለው በማለዳ ጧት ሲወድቁ ዳዊት ይዘው ሳይምሉ መስቀል ይዘው ሳይመቱ ባይን ብቻ ተዋውቀው በመልክት ተነጋግረው የኔ ጀግኖች የኔ ጓዶች ብሎም ወንድሞች እኔ አኩሩ ለጋሶች የአብዮቱን ሲቀድሱ የወጣትነት ጊዜያቸው ህይወታቸውን የለገሱ ባፈር ኑረው ባፈር ያረጁ ህዝብ ዓለሙን የኢትዮጵያን ወጣት ያደራጁ የኔዎቹ የኔዎቹ በሆዴ ያስኳቸው ለቀቀን የሚያስጨንቁኝ ያልተገላገልኳቸው የትግሉ ቅመሞች የአብዮቱ ልጆች የኢትዮጵያ ጀግኖች ሙተው ትቢያ ሆነው አሁንም ያልተውኝ የሚቀሰቅሱኝ ሲደክመኝ I'm sorry. Sidak men kaskasaw? Atitanyin milin? Yemmina zanzuni? Mal sifal gallu? Yetiklu kaskasuch? Mundinnaw nagaru? Yehullu huno damsigata kaflo? Yeniabiyot? Ala farraj? Al dammakach ala babach? Kazawada? Kazihwada lijmavlat? Kazihwada masawwat? Yeni abiyot wazta adamka yalta yich. Laman dinno baman nagar. Ndamo blat. Hunun daikar. Nkoqin lishin futal dinni giba astamrein. Kaskasany ehapa yashen nifal balen. Astamrein. Min dinno asayyin. Ndadurow ndat intu. His anat ndibuarriku. Tagbaw ndisiku. Azawnt. እንዲት ጦሩ እንዳይሳቀቁ እናቶች እልል እንዲሉ ምድሪቷ እንድታፈራ ልሳኖች እንዲከፈቱ እጆችም እንዲጽፉ ባህል እንዲከበር አገር አገር እንድትሆን ጎበዝ እናና እንታገል ኢህአፓ እንዲጠነክር ምንድን ነው ዝምታው ምንድን ነው ድምጽ ማጥፋት እንቆቅልሽ ሆኖብኛል ጎበዝ እንዴት ይሻላል እንቆቅልሽን ፍትሉኝ ጓዶች ጥሪውን ተቀበሉኝ እንወያይና እንደለመድነው እንደጥንቱ ሂስ ግለሂስ ተባብለን እንቆቅልሽን ምርታው እንቆቅልሽን ፍታልኝ እንቆቅልሽን ፍችልኝ
እሺ እንግዲህ በእኛም በኩል ጨርሰናል አሲምባም በኩል እንግዲህ ነቱ ያው በተዋየንበት አይቶ ተነጋገርነው በአጠቃላይ በተዋየንበት እችን ሁለት ቀን መሰረት ዋናው የዚህ ጉባኤ አላማ ሶስት ነጥቦችን አስቀምጧል እንግዲህ እነኝም አንደኛ ድርጅቱን ሙሉ በሙሉ በመከላከል ያለብንን ግዴታ እንወጣ ነው ቃል ኪዳናችንን ከኢፒአርፒ ጋር አርማችንን የትግል አርማችንን እናንሳ ነው ሁለተኛ ደረጃ ደግሞ አቅማችን ካልሆነ ባለንበት በተቻለን ድርጅቱን በሚንችለው አቅም ሁሉ እርዳታ እናደርግለት ነው በሶስተኛ ደረጃ ደግሞ ከነኝ ውጪ በሁለቱም ስምምነቱ ወይም ፍላጎቱ የሌለን ቢያንስ በኢፒአርፒ ላይ የሚደረጋውን የስም ማጥፋት ዘመቻዎች እነኝን እንከላከል ከራሳችንም ተቆጥበን ሌሎችም የሚሰጡትን የተዛባ ወሬ በእያለንበት በመከላከል ልጆቻችንንም ወንድሞቻችንን እህቶቻችንን ትክክለኛውን ያለፈውን ታሪክ ትክክለኛነቱን እናስተምራቸው በዚህ እንተባበር እነኝን ካደረግን ትግሉንም እንገፋዋለን ባለውም እንግዲህ እንቅስቃሴ በተለይ ድርጅታችንን ኢፒአርፒን ለማጠንከርና አሁንም በፖለቲካው ትግል ውስጥ የበላይነትን እንዲይዝ በድርጅቱ በራሱ ባለው አቋምና በጽናቱ ጠንክሮ እንዲገኝ የድሮ አባላቱን ሁሌም ያሰባስባል ሁሌም ድርጅቱ በሩ ክፍት ነው ሁሌም ሁሌም አብረን እንታገል የትግል ጥሪ ነው አብረን እንጓዝ ነው ምንለው ይሄ የሁላችንም የሀገር ጉዳይ የህዝብ ጉዳይ ነው ሀገራችን የህዝባችን ችግር ላይ ነው ያለው ስንል በጋራ እንወጣው በጋራ እንታገለው ነው ሀገር አንድ ነገር ከሆነች በኋላ ከተበታተኑ በኋላ ሀገር ከጠፋች በኋላ ባንዲራ ከወደቀ በኋላ ቢለቀስ እየየ ቢባል መመለሻው ከባድ ነው ከአሁኑ የመጣውን አደጋ አብረን እንወጣው አብረን እንነሳ ይሄ ነው መልክቱና በዚህ መልክ እንግዲህ አሲምባ ሩም እጅግ እጅግ በጣም እናመሰግናለን ላደረጋችሁልን ትብብር እንግዲህ እዚህ ታዳሚዎቻችንም መሄድ ስላለባቸው እናሰባብታለን ማይክ እንግዲህ ለአስረስ ለቃለሁኝ ለሁላችሁም አመሰግናለሁኝ ከዚህ እንግዲህ ጥያቄ የምታቀርቡ ካላችሁ እንግዲህ በጣም ይቅርታ ጥያቄ አንቀበልም እኛ እንግዶቻችንን አሰናብተናል ውይይቱን እናንተ ቀጥሉ እጅግ በጣም እናመሰግናለን ሁላችሁም እግዜር ይስጥልን የሚመጣው አመት 36ኛውን ኢፒአርፒ አመት በሀገራችን በመሬታችን ላይ እንድናከብር እመኛለሁኝ ድል ለኢትዮጵያ ህዝብ
እሺ አመሰግናለሁ አሉላ በጣም ነው ደስ በሚል ሁኔታ የተካሄደው ቋዲት አዳለ ቋድ መርሻ በተለይ ትራንስ ጥያቄ ስለተመለሰልኝ እኔ በጣም ደስ ብሎኛል በርቱን በርታ እና ባንድ ላይ ልጅ ካልተያያዘን ምን ሌላ ነገር አይኖርም እና ከዚህ ከጥየኔ አንድ ጥቅም ላሰማ ነው አመሰግናለሁ።